ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁ ከቆያችሁ ከሚቀርቡላችሁ መሰናዶች መካከል
From the way they appear, like they died in suffocation.
ያስክሬን ምርመራው ጥቱ ከመምጣቱ በፊት ከመነያው በመነሳት አይራተው ታፍነው ሞት ይመስልናል። ይሁን እንጂ ያንን ለማረጋገጥ ያስክሬን ምርመራው ጥቱን መጠበቅ አለብን። ዛምቢያ ውስጥ ከ20 በላይ ኢትዮጵያን ፍልሰተኞች ያስክሬን ተጥሎ መገኘቱ ተሰምቷል። ይሄንን ከተመለከተው ዘገባ የተወሰደውን በጥቂቱ ያስደምጥናችሁ። ተናጋሪው ደግሞ የዛምቢያ ፖሊስ ቃል አቀባይ የሆኑት ዳኒ ሚዮሊ ናቸው። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት አፍታም ዝይመራለው። ኤልያስ አስማረ ደግሞ የድምጽና የምስል ምህንድስናውን ይከውናል። አብራችሁን ቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። የ27 ኢትዮጵያን ፍልሰተኞች አስክሬን ዛምቢያ ውስጥ ከዋና ከተማ ሉሳካ ወጣ ብሎ በሚገኝ ጊንዋሬሬ በተባለ የእርሻ ቦታ እሁድ ታህሳስ 2015 ዓ.ም ተጥሎ መገኘቱን ፖሊስ አስታውቋል። አስክሬናቸው የተገኘ ኢትዮጵያን የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለስልጣናት ለሮይተርስ ገልጸዋል። አስክሬኖቹ በተገኙበት ወቅት አንድ ሰው ብቻ በህይወት የተረፈ ሲሆን ህክምና እንዲደረግለት በጥድፊያ ሉሳካ ወደሚገኝ ሆስፒታል መወሰዱ ተገልጿል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በበኩሉ ጉዳዩን እንደሚያጣራ አስታውቋል። ደቡብ አፍሪካ የሚገኙ ዘጋቢያችን መላኩ አያለው ዝርዝራለ።
ከዋና ከተማዋ ሉሳካ ወጣ ብሎ በሚገኝ ኒጌቬሬሬ የእርሻ ቦታ ትናንት እሁድ ታህሳስ 2015 ዓ.ም አስከሬናቸው ተጥሎ የተገኘው 27 ሰዎች ኢትዮጵያውያን ስለመሆናቸው ከአስከሬናቸው ጋር የተገኘው ሰነድ እንደሚያሳይ የዛምቢያ ፖሊስ ምክትል ቃል አቀባይ ዳኒ ሚዌሌ ለአሜሪካ ድምጽ ተናግረዋል።
በአጠቃላይ 28 ናቸው። ከመካከላቸው አንደኛው በሆስፒታል ውስጥ የህክምና እርዳታ እየተደረገለት ሲሆን 27ቱ ግን ህይወታቸው አልፏል። ከነሱ ያገኘናቸው መረጃዎች እንዳሳዩት ኢትዮጵያውያን ናቸው ተብሎ ይታመናል። የህልፈታቸው መንስኤ ግን ገና አልተረጋገጠም። የህልፈታቸውን መንስኤ ይሄ ነው ማለት አንችልም።
አስከሬናቸው የተገኘው ኢትዮጵያውያኖቹ የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለስልጣናት ለሮይተርስ ገልጸዋል። ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሰረት አስከሬኖቹን አግኝቶ ባደረገው የመጀመሪያ ምርመራ ባልታወቁ ሰዎች መንገድ ዳር የተጣሉት ሁሉም በ20ና በ38 ዓመት ዕድሜ ውስጥ የነበሩ ወንዶች መሆናቸውን አመልክተዋል። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ ራሱን ስቶ በህይወት የተገኘ ሲሆን ህክምና እንዲደረግለት በጥድፊያ ወደሚገኝ የመንግስት ዩኒቨርሲቲ ሆስፒታል መወሰዱ ተገልጿል። በአሁኑ ሰዓት ሆስፒታል ውስጥ ነቅቶ መናገር መጀመሩን የፖሊስ ቃል አቀባዩ ገልጸው ነገር ግን ስለ ሁኔታው ለመናገር ትንሽ ማረፍ እንደሚያስፈልገው ከሆስፒታል እንደተነገራቸው ቃል አቀባዩ ገልጸዋል። የሟቾቹ አስከሬንም ማንነታቸውን ለመለየትና በምን ምክንያት እንደሞቱ ለማረጋገጥ ምርመራ እንደሚካሄድ ወደ አስከሬን ማሳረፊያና ምርመራ ስፍራ መወሰዳቸውን ፖሊሶች አስታውቀዋል። በአንድ ቦታ አስከሬናቸው ተደፍቶ የተገኙት 27 ዜጎች አስከሬን በምስል እንደሚታየው ለመመልከት ዘግናኝ ሲሆን ይህ የሆነበት ምክንያት ይታወቅ እንደሆነ የተጠየቁት ቃል አቀባዩ ዳኒ ሚዌሌ
ያስክሬን ምርመራ ውጤቱ ከመምጣቱ በፊት ከመነያው በመነሳት አይራተው ታፍነው ይሞቱ ይመስልናል። ይሁን እንጂ ያንን ለማረጋገጥ ያስክሬን ምርመራ ውጤቱን መጠበቅ አለብን። አስክሬኖቹ የመበስበስና የመፈራረስ ሁኔታ ጀምረዋል ወይ ለሚለው እንደዚህ አልሆነም። ሆኖም ቆዳቸው መላላጥ ይታይበታል። እንደሚመስለኝ ከሙቀት የተነሳ ነው። የአስክሬን ምርመራ ውጤቱን ገና እየተጠባበቀ እንደመሆኑ ለአሁኑ ከዚህ በላይ ማለት የምችለው ነገር የለም።
ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች አዘውትረው በዛምቢያ በኩል እንደሚያልፉ የቀደሙ ሪፖርቶች ይጠቁማሉ። ፍልሰተኞች የተሻለ ኑሮና ሥራ ፍለጋ ወደ ደቡብ አፍሪካ ለመግባት በሚያደርጉት ትግል ብዙ ኢትዮጵያን ስደተኞች ለሞትና ለአካል ጉዳተኝነት እየተዳረጉ እንደሚገኝ መረጃዎች ያመለክታሉ። ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ህይወታቸው ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ አይደለም። አስከሬኖቹ በሚነሱበት ወቅት በስፍራው ነበርኩኝ ስሜ አይጠቀስ ያሉ አንድ ኢትዮጵያዊ የሉሳካ ነዋሪ በሰጡት አስተያየት የስደትን አስከፊነት ለሚመለከታቸው አካላት በተደጋጋሚ ብንናገርም መፍትሄ የሰጠው አካል የለም። የህገወጥ ሰዎች አዛዋሪዎች ደቡብ ኢትዮጵያ ሀዲያና ከምባታ ዞን እንዲሁም እዚሁ ጎረቤት ሀገር ማላዊ ተቀምጠው የዜጎችን ህይወት አደጋ ላይ የሚጥሉ ለኢትዮጵያ እንደላላዎች መፍትሄ አለመሰጠቱን ተስፋ አስቆርጧቸዋል። በህይወት ተርፈው ወደ ሀገር ቤት የሚመለሱ ወጣቶች የደላላዎችን ስምና አድራሻ የሚያውቁ ሲሆን ጥብቅ እርምጃ ካልተወሰደ ችግሩ እየከፋ እንደሚመጣ አስተያየት ሰጪዋ ተናግረዋል። በዛምቢያ ሉሳካ የኢትዮጵያ ኤምባሲ የሌለ ሲሆን በውክልና አገልግሎት ይሰጣል የተባለው የዚምባብዌ የኢትዮጵያ አምባሳደር ረሺድ መሐመድ አልፎ አልፎ ከኢትዮጵያ እየተመላለሱ አገልግሎት እንደሚሰጡና በቋሚነት እንደማይሰሩ ለማወቅ ተችሏል። በእጅ ስልካቸውም ላይ አምባሳደሩን ለማግኘት በቪኦኤ ሪፖርተር በኩል የተደረገው ጥረት አልተሳካም። ጉዳዩን አስመልክቶ የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በስልክ ጠይቀናቸው በላኩት የጽሑፍ መግለጫ ዛምቢያ መዲና ሉሳካ አቅራቢያ ህይወታቸው ባለፉ ዜጎች ይሰማቸውን አዘን ገልጸዋል። ህገወጥ አዛዋሪዎች አማካይነት ወደ ደቡብ አፍሪካ ለመግባት ሲሉ ሉሳካ አቅራቢያ ህይወታቸውን ያጡ ዜጎች ማንነት ለማጣራት ወደ አካባቢው ባለሙያ በማስተማራት ከዛምቢያ መንግስት ጋር እንደሚሰሩ አስታውቀዋል። ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ወገኖችን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ ይገኛል ያሉት ቃል አቀባዩ ይህ አደጋ የህገወጥ ሰዎች ዝውውር ወገኖቻችን ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። ዛምቢያ ፖሊስ ምክትል ቃል አቀባይ በበኩላቸው የሀገሪቱ ፖሊስና ሌሎችም የደህንነት ክፍሎች ስለ ጉዳዩ ምርመራ ከፍተዋል ብለዋል።
በስፍራው የሚገኙት መርማሪዎቻችን ሁሉንም መረጃዎች በማስተባበር ስለ ሁኔታው ለመረዳት እየጣሩ ነው። ምን እንደተከሰተ በትክክል ለማወቅ የኢሚግሬሽን መስሪያ ቤትን ጨምሮ ከሁሉም ደህንነት መስሪያ ቤት ኃላፊዎች ጋር ተባብረን በመስራት ላይ እንገኛለን።
የምርመራ ውጤት ለመግለጽ ምን ያህል ጊዜ እንደሚፈጅ ተጠይቀው
ምርመራው በፍጥነት ይጠናቀቃል ብለን ተስፋ እናደርጋለን። ያ ይሆናል ብለን ነው ተስፋ የምናደርገው። በጣም በቅርቡ እንደሚሆን እናምናለን። የነገሩን መሰረት መርምረን ለህብረተሰቡ በአስቸኳይ መረጃ መስጠት እንችላለን ብለንም ተስፋ እናደርጋለን።
ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች ለመግባት አዘውትረው በዛምቢያ በኩል እንደሚያልፉ የጠቆመው የሮይተርስ ዘገባ፣ ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ህይወታቸውን ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ እንዳልሆነ ተጠቅሷል። ባለፈው ጥቅምት ወር አጋማሽ ማላዊ ውስጥ የ25 ኢትዮጵያውያን አስከሬኖች በጅምላ መቃብር መገኘታቸው መዘገቡ ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባዩ መለስ አለም ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ኢትዮጵያውያን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ እንደሚገኝ ተናግረዋል። ቃል አቀባዩ ይህ አደጋ የህገወጥ ሰዎች ዝውውር ወገኖች ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። ለአሜሪካ ድምጽ ራዲዮ መላኩ አየለ ጆሃንስበርግ።
መላኮ አይለን ለቀደመው ዘገባ በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስላላችሁ በእጅጉ እናመሰግናለን። የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማህበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሐሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶች የሚሰራጩበት አውታር ነው። መስራቹ ደግሞ ዘ ኢንስፓየርድ ኢትዮጵያ የተሰኘ የወጣቶች ማህበር ነው። ከማህበሩ ስራች የወጣቶች የስብዕናና ሙያዊ ብቃት ግንባታ ባለሙያ ልዩነት አምራት ጋር አጭር ቆይታ አድርገናል። ለመቀጠል ይሰማል።
እሺ፣ ከልብ አመሰግናለሁ ሀብታሙ፣ እና አንተም የምሰራበትን ላመሰግን ፈልጋለሁ። በመጀመሪያ የኔ ስም ልዩነት አምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየርድ ኢትዮጵያን አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው፣ ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህም ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማስተባበር የማገናኘት ሰዎችን ሀሳብና የታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአውንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ መሰራው ሀገር መጥቼ መቼ ነው ማገለግለው ሀሳቤን፣ እውቀቴን፣ እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአውንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሺፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄ መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ እስከ ውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸ ነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አውንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
እንግዲህ በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በስካሁን ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋራልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችን ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውን ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ስኬታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪሊ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገው ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ጨርሰናል። በዚህ ካምፔን ላይ ለ60 ስልጠናዎችን በ60 የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮተኩተው የሚያድገው በአውንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት እንዲሆን፣ ኤንጂዎች እንዲሆኑ፣ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አውንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መንገዶችን በማቅረብ ሂደት ላይ ሰፊ ስራዎችን መስራት አለባቸው ብዬ ኢንሲስት አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶች እና እይታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያነጻው መልሶች ያቀርብለታል ያስተሳሰብታል ይሄ ከትራድር ፈጠራ ሊሆን ይችላል ከህብረተሰብ ልማት ምንጮች ሊሆን ይችላል ከስኮላርሺፕ አንጻር ሊሆን ይችላል ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል ይሄ በጣም ለወጣቱ በዚህ ታጠቃሚና አስፈላጊ ነው የቴጀልማር የቴጀልስራ የቴጀል ኮንትሪቢዩት ላርግ የሚለው ወጣት በዲጂታል ቮለንቲሪዝም አንደኛው ካምፔናችን ይዘ የነበረውም ዲጂታል ቮለንቲሪዝም ነው በዲጂታል ቮለንቲሪዝም አንጻር ካለበት ቦታ ሆኖ ወንድምናይቱ በኮቺንግ በሜንተርሺፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል እሱን ሰርቭድ መሆን ይችላል ማለት ነው ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን ዲጂታል አይዲዮሎጂን ከማስፋት አንጻር በጎነትን ከማስፋት አንጻር ሰፊ ኦፖርቹኒቲ ነው
ከመላእክታችን በፊት እንግዲህ በአንድ አመት ጉዟችን ውስጥ የተለያዩ መረጃዎችን የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል ይሄን በመታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበር የሚለውንም ጠቀስ እናድርግ
አው እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም አንደኛው እንግዲህ ተግዳሮት የኢንተርኔት የወጣቶች እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነ የበተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይ ነው ይችላል ያንን መድረስ አልቻለንም ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ዲጂታል ተቀስቶል ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሪክሩት አድርጓል። ይሄን በሚያደርግበት ጊዜ የነበረው ቻሌንጅ እንግዲህ ኢንተርኔት አጥራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ህብረተሰብ የሚያሰለጥኑ አምባሳደሮችን ሪክሩት አድርገናል። ይሄ ሁሉ ከላይ ሚንሽን ያረኩልህ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብረው የሚሰሩ ተቋማቶች አሉ። ግን አብዛኛው ስራ የተሰራው በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ፈጥሮብናል። መሬት ላይ ሞርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራተሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያግዘናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና መንግስት አካላትም እንዲሁም ደግሞ የጉዞ ተቋማቶች ላይ ነው ይችላሉ። እኛ በጀመርበት ጊዜ አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም
በጥንካሬ ስራችንን እየሰራ ነው። በየነ ታምራት የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋገራለን። ለአሁኑ በጣም አመሰግናለሁ።
ታንክ ዩ። እኔም ከልብ አመሰግናችኋለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ኤደን ገረመው ከመጀመሪያዋ ኢትዮጵያዊ ሴት የንግግር ልቀት ተሸላሚ ጋር ታስተዋውቀናለች።
ትባላለች። የኮሚኒኬሽን ወይ የተግባቦት ባለሙያ ነኝ። ተራው የአዲስ አበባ ነው ያደኩት። ባክግራውንድ ሞር ማርኬቲንግ ተምሬ ነው ወደ ኮሚኒኬሽን ስራ የገባሁት። አሁን ከልጅነት ጀምሮ ከ16-17 ዓመት ጀምሮ በበጎ ፈቃድ ስራዎች ላይ በጣም ብዙ ስራ ሰርቻለሁ። የሀገር በቀልም ሆነ ኢንተርናሽናልም ኤንጂኦች ላይ ሰርቻለሁ። አሁን ኤንጂኦ ላይ ነው የምሰራው።
እንግዲህ አሁን አንቺ በተለያዩ ወጣት ተኮር ነገሮች ላይ እንደምትሳተፊ ገልጸሽልኛል እና አንደኛው ደግሞ እኔ ቶስትማስተር ነው። ይሄ ቡድን በህዝብ ፊት ወይም ደግሞ በሰዎች ፊት ቆሞ ማውራትን የሚያበረታታ ቡድን ነው እና እስቲ ይሄ ቶስትማስተር ክለብ በኢትዮጵያ እንዴት ነው የተመሰረተው?
ቶስትማስተር ትንሽ ለባክግራውንድ ለማውራት እንደ ኤንጂኦ የተቋቋመ ድርጅት ነው። በአሜሪካ ውስጥ የተጀመረ ቲንክ ወደ 100 ዓመት በፊት ማለት ነው እና የተጀመረበት ዋነኛ አላማው ሰው ይሄ የተግባቦት ፓብሊክ ስፒኪንግ ከሰው ፊት ቆሞ ማውራት ክህሎቱን እንዲያሳድግበት ፕራክቲስ የሚያደርጉበት መድረክ እንዲፈጠር ነው። ስለዚህ በአሜሪካ ተጀምሮ ከዛ በየአገሩ ደግሞ ክለብ ወይ ግሩፖችን ፎርም በማድረግ ኦልሬዲ የሰራው ማንዋል አለ። ማንዋሉ ላይ ደግሞ እንዴት የንግግር ክህሎቻችን ማሳደግ እንደምንችል በጣም ብዙ ቴክኒኮች አሉ፣ ቱሎች አሉ። እሱን በደንብ ክራፍት አድርጎ በማንዋል መልክ ለመንበሮቹ ይሰጥና መንበሮቹ ደግሞ ክለቡ ውስጥ በሁለት ሳምንት አንዴ እየተገናኙ የተለያዩ አይነት አሳይመንቶችን በመውሰድ የንግግር ክህሎታቸውን እዛ ላይ ፕራክቲስ ያደርጋሉ ማለት ነው። ይህም ንግግር ያቀርባሉ። ባቀረቡት ንግግር ነገር ላይ ደግሞ ፊድባክ ይሰጣቸዋል። ከዛ እንደዚህ ብታሻሽሉ ድምጻችሁን እንዲመጣ ያቀረባችሁ ኮንቴንት ደግሞ እድሜው ቢሆን ይሻል ከሚለው አልፎ ደግሞ ያና ሀሳቡ ደግሞ በዚህ ወይ ሊገለጽ አሪፍ ነበር። ስንጨርስ ደግሞ ወመኔ አንድ ንግግር አጀማመራችን ሳይሆን አብዛኛውን ጊዜ የምንጨርስበት ወይ ነው በጣም ተማልቶ እሱ ሌሎች ሚሉት እንዴት እሱን መጨረስ እንዳለባቸው የሰውነታችን ደግሞ ኢቨን ስንንቀሳቀስ እጃችን የምናንቀሳቀስበት ኤቭሪቲንግ ማተር ያደርጋል። ስን ኮሚኒኬት ስናደርግ ማለት ነው የምናገረው ነገር ብቻ አይደለም ማተር ያደርገው እንደ ከምንናገረው በላይ የሰውነታችን እንቅስቃሴ ደግሞ ከምንናገራት በላይ ይናገርልናል። እና እሱንም እንዴት በማስተር ማድረግ የምችለው ስለዚህ ስለዚህ ሁሉ ፊድባክ ይሰጠናል። እና የተለያዩ አይነት አሳይመንቶችን እየወሰዱ መንበሮች የንግግር ክህሎታቸውን ያሻሽላሉ ማለት ነው። እና እዛ ቶስት ማስተርስ ላይ ማንም አስተማሪ ማንም ተማሪ አይደለም። ኤቭሪባዲ እዛው ሁላችንም እንማማራለን። ማንም ኤክስፐርት ሆኖ ምናምን ሳይሆን ግን እኔ አሁን ሜቢ ሁለት ሶስት አመት ከቆየው እዛ ቦታ ላይ አዲስ ጆይን ለሚያደርጉ ሰዎች ፊት መጣት ይችላለሁ ማለት ነው። ስለዚህ ሁላችንም ፕራክቲስ እያደረግን እየተማረን እያሻሻልን ነው የምንሄደው። በኢትዮጵያ ላይ ከተጀመረ አሞት ከተሳሳቱ ወደ 30 አመት አልፎታል። ቶስት ማስተር አባላቶች ራሱ የነበሩ ኢትዮጵያ ላይ በጣም ታዋቂ የሚባሉ እንደነ አፈወርቅ ተክሌ የመሳሰሉ ሰዎች ነው። በጣም ትላልቅ ሰዎች ናቸው ቶስት ማስተርስ ላይ የሚሳተፉት በፊት ማለት ነው። አሁን ግን ማንኛውም ወጣት ከ18 አመት ጀምሮ ጆይን ማድረግ ይችላል ቶስት ማስተርስን። ይህ ወደ 6 ክለቦች አሉን አክቲቭሊ አዲስ አበባ ላይ ሴሽን ዛን እያደረጉ እየተገናኙ ሶስት ማስተር ክለብ ላይ የሚያደርጉ ማለት ነው።
ለምሳሌ ካላሽም ተሞክሮ ልትነግሪኝ ትችያለሽ? ሰዎች እንዴት ነው መረጃውን አግኝተው መጥተው መዝገብ የሚችሉት?
ዩኒቨርሲቲ ተማሪ ነበርክ ስለ ሶስት ማስተር ስሰማ አንዱ የማውቀው ጓደኛዬ በጣም ኮሚኒኬሽን ላይ ፍላጎት ያለኝ ያቀረበር እና አንዱ የሆነ ክለብ አለ እኮ እና እዛ ስቴጅ እኮ በደንብ ኢቨንት ትምህርት ቤት ፕራክቲስ ከምታረጊ በላይ ታሳድርበች የሆነ ክለብ አለ እና ለምን እዛ እንሄድ ምናምን ብሎኝ ከረንትሊ ጆይን ያደረኩት ክለብ ችግር ቶስት ማስተር ክለብ ይባላል። እዛ ይሄደ እና ሴሽናቸው እሁድ ከሆቴል ነው የሚገናኙት ከ9-11 ሰዓት ማለት ነው። ስለዚህ በዘጠኝ ሰዓት ሴሽኑ ሲጀመር በጣም ፎርማል በሆነ ስትራክቸር ያስጀመሩት። ሶ ፕሬዚደንት አለ፣ ሴክሬታሪዎች አሉ፣ ከዛ እሁድ የሚያስጀምር አንድ ሰው አለ እና በአጀንዳ መሰረት ነው ሁሉም ንግግሩን የሚያቀርበው ማለት ነው። ስለዚህ ኤቭሪባዲ በአጀንዳው መሰረት በተዘጋጁበት መሰረት መድረክ ላይ እየወጡ ያቀርባሉ። ባቀረቡት መሰረት ፊድባክ ይሰጣቸዋል። ሰው እኔ መጀመሪያ እዛ ነበር የሄድኩት። ከዛ በጣም ለእኔ አሪፍ ቦታ እንደሆነ እንደሚሆንልኝ ገባኝ። ባይ ዘ ዌይ ፐብሊክ ስፒኪንግ በዓለም ላይ ዘ ነምበር 1 ሰው በጣም ዘ ነምበር 1 ፎቢያ የሚባለው ፐብሊክ
ፍርሃት አለው አይደል? ሰዎች በጣም ይፈራሉ።
ፍርሃት አለ፣ በጣም ይፈራሉ። እና ብዙ ነገር ነው የሚፈሩት። ሰው ምን ይለኛል ብለው ይፈራሉ፣ ስትሳሳት ብለው ይፈራሉ። ኢቨን ከመልክ ጀምሮ ሰው ይሄ ሁሉ ሰው እያየኝ እንግዲህ ነው ራሱ ፍርሃት አለ። እና ስለዚህ በጣም ያንን ፍርሃት ብዙ ስላለው በውስጡ ይህን የሚያውቀውን ነገር ራሱ ቆሞ ከሰው ፊት ተናገሪ ሲባሉ ግን ይጠፋባቸዋል፣ ወይም የሚያውቁትን ነገር ስለመጠየቅ ይጀምራሉ፣ ዳውት ማድረግ ይጀምራሉ። እና ስለዚህ ቶስት ማስተርስ ማለት አሁን እሱ ፍርሃት በጣም ቻለንጅ የምናደርግበት የምናሸንፍበት መድረክ ማለት ቶስት ማስተርስ ነው። እና ቶስት ማስተርስ መንበር ለመሆን በየ6 ወሩ የሚከፈል ክፍያ አለ። እሱን እንዴት መክፈል እንዳለብኝ የሞሉ ፎርሞች አሉ። እነሱንም እንዴት መሙላት እንዳለብኝ ጋይድ አድርገን ፎርሙን በልቼ ከፍዬ መንበር ሆንኩኝ የዛሬ 7 አመት ማለት ነው።
እስቲ ከአዲስ አበባ ውጭ ሌሎች ክልሎች ላይ አለ? ከሌለስ ደግሞ ወጣቶች በምን መልኩ ነው ይህንን መሳይ ነገር አድርገው ራሳቸውን ሊያሻሽሉ የሚችሉበት ነገር የምትጠቁሚው ነገር ካለ?
አሁን ሁለት ነገር አለ። የመጀመሪያው በዚህ በኮቪድ ምክንያት መገናኘቱ ስላልቻሉ በጊዜው ግዴታ በዙም ማድረግ ነበረባቸው። ከዛ በዛውም ቀጠሉ። ስለዚህ ከአዲስ አበባ ውጭ ላሉ ሰዎች ለጊዜው እነሱን ክለቦች እንዲቀላቀሉ። ሁለተኛው አማራጭ ደግሞ እነሱን ያስቸገረን ነገር ምንድን ነው? ከአዲስ አበባ ውጭ ክለብ ለመመስረት እንፈልጋለን፣ ግን አንድ ክለብ ለመመስረት ቢያንስ 20 ሰዎች ያስፈልጉናል። እና ሶ ከአዲስ አበባ ውጭ ላሉ ሰዎች ቶስት ማስተርስን እንዲህ በርቀት ሳይሆን እኛው እዛው ራሳችን አንድ ክለብ መስርተን እዚሁ ራሳችን ፕራክቲስ ማድረግ እንፈልጋለን የሚሉ ሰዎች ካሉ ኮንታክት ቢያደርጉን እና እኛ ደግሞ የሚያስፈልገውን ድጋፍ በሙሉ ለመስጠት ፈቃደኛ ነው፣ ዝግጁ ነን።
ኢትዮጵያ ውስጥ ያሉ ወጣቶች በሙሉ ከቶስት ማስተርም አባል ያልሆኑ የንግግር ክህሎታቸውን ለማዳበር ያመራር ክህሎትን ለማዳበርና ቋንቋም ክህሎታቸውን ለማዳበር ምን ቢያደርጉ ይችላሉ? ኬት መጀመር ይችላሉ?
ተግባቦት ንግግር ላይ በጣም ቻሌንጅ የሚሆነው ነገር ይበለጥ ስልጠና ራሱ ኮሙኒኬሽን በጣም ፕራክቲካል ስኪል ነው። እንደ ባለሙያ ራሱ ለሌሎች በንባብ የሚመጣ ክህሎት አይደለም። የንግግር ክህሎት ፕራክቲካል ስኪል ነው። ስለዚህ ማንኛውም ሰው ያንን ስኪል ማሳደግ ማሻሻል ፕራክቲስ ማድረግ የሚፈልጉት ከሆነ እንለማመድ። ሰው ከሰው ፊት ቆመው ማውራት የሚፈሩ ከሆነ ያንን ፍርሃት ኦቨርካም ለማድረግ ለማሸነፍ ከሰው ፊት ቆመው ማውራት ነው መጀመሪያ። That's fine. ግን ከንግግሩ ጀርባ መዘጋጀትም ቢኖር ፕራክቲካሊ ግን ያንን ስኪል ያንን ክህሎት ለማሻሻል ለማሳደግ ምን
ለማመስለበቅ። ኢትዮጵስ ታደሰ ከአሜሪካ ድምጽ ጋር ለነበረሽ ቆይታ አብዝቼንም አመሰግናለሁ።
ከአሜሪካ ድምጽ ወደናንተ እየቀረበ ያለውን የጋቢና ቪኦኤን መሰናዶ ነው እየተከታተላችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን አብራችሁ ስላላችሁ ደግሞ በእጅጉ ደስ ብሎናል። የካታሩ ዓለም ዋንጫ ሊጠናቀቅ አራት ብቻ ጨዋታዎች ቀርተውታል። ለዋንጫ ለማለፍ የግማሽ ፍጻሜ ጨዋታዎች ዛሬና ነገ ይደረጋሉ ተብሎ ይጠበቃል። በዛሬው ዕለት በሉሴል ስቴዲየም የሁለት ጊዜ የዓለም ዋንጫ አሸናፊ አርጀንቲናና ለሁለት ጊዜ ያክል ለዋንጫ ደርሳ አልተሳካላትም ሌላ ገናና የኳስ ሀገር ክሮሺያን ትገጥማለች። ይጫወታሉ ሁለቱ ቡድኖች። የአርጀንቲና አሰልጣኝ ሊዮኔል ስካሎኒ የክሮሺያን ቡድን ለመርታት የሚያስችሉ መላዎችን ሲመቱ መሰንበታቸውን ተናግረዋል ለሮይተርስ። ነገር ግን በሳውዲ አረቢያ ያልተጠበቀ ሽንፈት ገጥሞት የዓለም ዋንጫ ጉዞን የጀመረው የአርጀንቲና ቡድን ሌላ የዓለም ዋንጫ ታሪክ ማስመዝገብ ይችል እንደው ዛሬ ምሽት 4 ሰዓት ላይ በሚጀምረው ጨዋታ መልሱን ያገኛል ተብሎ ይጠበቃል። በነገው ዕለት ደግሞ ሞሮኮና ፈረንሳይ የሚያደርጉት ጨዋታ ይጠበቃል። በአፍሪካ ሀገራት ታሪክ ውስጥ ለመጀመሪያ ጊዜ ወደ ግማሽ ፍጻሜ የተሻገረችው ሞሮኮ የሁለት ጊዜ የዓለም ዋንጫ አሸናፊዋን ፈረንሳይን ታሸንፋለች አታሸንፍም የሚለውም በነገው ዕለት መልስ የሚያገኝ እንደሆነ ይጠበቃል። እኛም እየተከታተልን የዓለም ዋንጫን የሚመለከቱ ሌሎች የስፖርታዊ መረጃዎችን እናቀብላችኋለን። አሁን ጥቂት ደቂቃዎች ይቀሩናል። የሙዚቃ አፍታን ውሰድ። ጣቢያው የአሜሪካ ድምፅ ተከታተሉት የነበረው ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ስዩም በምስልና በድምፅ ምህንድስናው ኤልያስ አስማረ እስካሁን ድረስ አብረናችሁ ነበር። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።